አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኦሮሚያ የሚካሄደው እንቅስቃሴ ኤልኒኖ የአፍሪካን የኢኮኖሚ ሞተር ማቀዝቀዙ ተዘገበ። በብዙ ሺህ የሚቆጠሩ ደቡብ አፍሪካውያን ፕሬዚደንት ጃኮብ ዙማ ከስልጣን እንዲወርዱ ጠየቁ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ዘገባ በኦሮሚያ ስለሚካሄደው ተቃውሞ ሲዘግብ ከአዲስ አበባ ወጣ ብሎ በሚገኘው ቡራዩ ከተማ ውጥረት እንደሰፈነ ይገልጻል። አነስተኛ ቁጥር ያላቸው ፌዴራል ፖሊሶች አካባቢውን እንደሚጠብቁና በቅርቡ አንድ አውቶቡስ በእሳት የጋየበት ምልክት እንደሚታይ ጠቁሟል። በኦሮሚያ ከተማዎች ካለፈው ወር አንስቶ ኃይል ተጠቃሚነት የተቀላቀለባቸው ተቃውሞዎች እየተካሄዱ መሆናቸውን ዘገባው ጠቅሷል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና ካለፉት ጥቂት ሳምንታት ወዲህ ከጸጥታ ኃይሎች ጋር በተካሄደው ግጭት ቢያንስ 50 ሰዎች እንደተገደሉ ይገመታል ብለዋል። ፕሮፌሰር መረራ አንዳንድ ተቃዋሚዎች በግጭት ተግባር እንደተሳተፉ አምነው ተቀብለዋል። ሆኖም መንግስት እንቅስቃሴው ተአማኒነት እንዳይኖረው ሲል ችግሩን አባብሷል ብለዋል። አዲስ አበባ በሚገኘው የጸጥታ ጉዳይ ጥናት ማዕከል ምርምር የሚያካሂዱት ሃሌሉያ ሉሌ መንግስት ስለ ማስተር ፕላኑ ህዝቡን ከማስረዳት አንጻር በቂ ስራ እንዳልሰራ አምነው ተቀብለዋል ብለዋል። ይሁንና ተቃውሞው ከማስተር ፕላን የዘለለ እንደሆነ ዘገባው ሲጠቅስ የፌዴራሊዝም ተገቢ አተገባበርን አዲስ አበባ ከሚያካብቧት የኦሮሞ ማህበረሰብ ጋር ያላት ግንኙነትንም እንደሚመለከት የአስተዳደር ጉድለትንና የሰብአዊ መብት አለመከበር ጉዳይንም እንደሚያነሱ ሃሌሉያ ሉሌ ማስገንዘባቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። የብሉምበርግ የዜና አገልግሎት በበኩሉ በኦሮሚያ ስለሚካሄደው ተቃውሞ በዘገበበት ጽሑፍ በአዲስ አበባ ማስተር ፕላን ላይ የተጀመረው ተቃውሞ ባለፈው ቅዳሜ አመያ ወረዳ ላይ በኦሮሞዎችና በአማሮች መካከል ግጭት አስከትሏል ሲሉ የኢትዮጵያ የሰብአዊ መብት ካውንስል ዋና ስራ አስኪያጅ ብጻት ተረፈ መናገራቸውን ጠቅሷል። ኢትዮጵያ ያለው የኒዘርላንድስ ኤምባሲ ሁለት የዳች የእርሻ ቦታዎች በእሳት እንደጋዩ፣ በምዕራብ ሸዋ ቀጠናም አንድ ሌላ የእርሻ ቦታ እንደተቃጠለ በኢሜይል እንደገለጸ የብሉምበርግ የዜና አገልግሎት ጠቅሷል። ባለፈው አርብ ደግሞ ሶላግሮ ግሬዝላንድ እና ፋርም አግሮ ኢንዱስትሪ እንደወደሙ፣ የሊንሰን የጽጌረዳ ተክል በድንጋይ እንደተደበደበ ብሉምበርግ የዜና አገልግሎት አውስቷል። ኤልኒኖ የተባለው የአየር ለውጥ መከሰት የአፍሪካን የኢኮኖሚ እድገት ሞተር እያቀዘቀዘ ነው በሚል ርዕስ ዎል ስትሪት ጆርናል ድረገጽ ላይ የወጣ ጽሑፍ በበኩሉ የውቅያኖስ ውሃ እየሞቀ መሄድ ባስከተለው ደረቅ አየር ምክንያት የተከሰተ ድርቅ በሚሊዮኖች የሚቆጠሩ ሰዎች ላይ የረሃብ ሁኔታ ደቅኗል፣ በአህጉሪቱ የሚካሄደውን አህጉር አቀፍ የንግድ ልውውጥንም እያሰናከለ ነው ይላል። በአህጉሪቱ በተከሰተው ከባድ ድርቅ የእህል ማጎር በማስከተሉ ከ30 ሚሊዮን በላይ የሚሆኑ ሰዎችን ወደ ረሃብ እያመራ እንደሆነ ይገልጻል። ኤልኒኖ የተባለውን የአየር ለውጥ ያስከተለው ድርቅ በ30 ዓመታት ውስጥ ያልታየ አይነት ከባድ ድርቅ በማድረሱ በብዙ አፍሪካ ሀገራት ለሁለተኛ ጊዜ በቂ መኸር አልተገኘም። የኤልኒኖን መቅሰፍት ያባባሰው የአፍሪካን ድርቅ ብቻ ሳይሆን በኢንዶኔዥያና በአካባቢዋ በያዝነው ወር የሰደድ እሳት ለቋል። በኤልኒኖ ምክንያት የሚከሰተው ድርቅና የጎርፍ መጥለቅለቅ ምን ያህል እንደሚባባስ በያዝነው ወር ፓሪስ በተካሄደው የአየር ለውጥ ጉባኤ ላይ የሀገሮች መሪዎች ተወያይተውበታል። ባለፈው ቅዳሜም የበካይ ጋዝ ልቀትን ለመቀነስ የዓለም አቀፍ ሙቀት በአማካኝ ከ2 ዲግሪ ሴንቲግሬድ በላይ እንዳይጨምር ለማድረግ ተስማምተዋል። ታዳጊ ሀገሮች ስምምነቱን በተግባር ላይ ለማዋል እንዲችሉም በዓመት ከ100 ቢሊዮን ዶላር በላይ ለማቅረብ ወስኗል ይላል። የወቅቱ የድርቅ ሁኔታ የአፍሪቃ በኢኮኖሚ እድገት መገስገስን ወደ ኋላ መልሷል። የአፍሪቃ ዋናዋ የንግድ አጋር የሆነችው ቻይና ኢኮኖሚ እየቀዘቀዘ መሄድ ጋር ተዳምሮ እድገቱ በዓለም ደረጃ የገንዘብ ቀውስ ደርሶ ከነበረበት ጊዜ ወዲህ ባልታየ ሁኔታ ዝቅ እንዲል ማድረጉን ዎል ስትሪት ጆርናል ላይ የወጣው ጽሑፍ ጠቁሟል። ደቡብ አፍሪካ ውስጥ በያዝነው ዓመት የከፋ ድርቅ እንደተከሰተ ጽሑፉ ሲገልጽ በሰባት ዓመታት ውስጥ ለመጀመሪያ ጊዜ ከዩናይትድ ስቴትስና የተትረፈረፈ ምርቷን ይሸምቱ ከነበሩት ዚምባብዌንና ስዋዚላንድን ከመሳሰሉ ሀገሮች በቆሎ መግዛት መጀመሯን ዘገባው አውስቷል። ዚምባብዌና ታንዛኒያ የእህል ምርት ከአገር እንዳይወጣ ማገዳቸውን፣ ዛምቢያም የእነሱን ፈለግ ለመከተል ማቀዷን፣ እንዲህ አይነቱ ገደብ ደግሞ ከዓለም እጅግ ደሃ የሚባሉትን ማላዊንና ደቡብ ሱዳንን የመሳሰሉትን ሀገሮች እንደሚጎዳ ጽሑፉ ጠቁሟል። ኢኮኖሚዋ በፍጥነት እያደገ ያለውና የአውሮፓና የቻይና መዋለ ንዋይ አፍሳሾችን እየሳበች ያለችው ኢትዮጵያ ሳትቀር የተከሰተባት ድርቅ እየጸና በመሄዱ በአሁኑ ወቅት ከ15 ሚሊዮን በላይ የሚሆኑ ዜጎቿን ለመመገብ እየታገለች ነው ሲል ዎል ስትሪት ጆርናል ላይ የወጣው ጽሑፍ ያወሳል። ኒውዮርክ ታይምስ ጋዜጣ ድረገጽ ደግሞ ደቡብ አፍሪካ ውስጥ በብዙ ሺህ የሚቆጠሩ ሰዎች የሀገሪቱ ፕሬዚደንት ጃኮብ ዙማ ከስልጣን እንዲወርዱ በመጠየቅ በዋና ዋና ከተማዎች እንደተሰለፉ ይገልጻል። የተቃውሞው መንስኤ ፕሬዚደንት ዙማ ባለፈው ሳምንት ወሳኝ የሆነ ሹመት ማድረጋቸው በሀገሪቱ ኢኮኖሚ ላይ ያላቸው አያያዝ ስጋት በማሳደሩ እንደሆነ ዘገባው ገልጿል። በኬፕ ታውን፣ በጆሃንስበርግ፣ በፕሪቶሪያ እንዲሁም በሌሎች አካባቢዎች ተቃውሞ ያካሄዱት ሰዎች ገዢው የአፍሪካ ብሔራዊ ኮንግረስ ሚስተር ዙማን ከስልጣን እንዲያነሳ ጠይቀዋል። ዙማ ስልጣን ከያዙበት ጊዜ አንስቶ በቅሌቶችና በሙስና ተከታታይ ክስ ሲቀርብባቸው የቆየ ቢሆንም ገዢው ፓርቲ ከጎናቸው እንደቆመ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ፕሬዚደንት ዙማ ባለፈው ሳምንት በሕዝብ የተከበሩ የገንዘብ ሚኒስትር ኒላንላ ኒኔን ሳይታሰብ ከስልጣን ባስወገዱበት ወቅት የካቢኔያቸው አባላት ሳይቀሩ እንደተገረሙ ዘገባው አውስቷል። ባለስልጣኑ የፕሬዝደንት ዙማ የቅርብ ወዳጅ ከሆኑት የደቡብ አፍሪካ የመንግስት አየር መንገድ ሊቀመንበር ዱዱ ሚየኒ ጋር ተጋጭተው እንደነበር ዘገባው ጨምሮ ገልጿል። ፕሬዝዳንቱ ዴቪድ ቫን ሩየን የተባሉ በመንግስት ገንዘብ አያያዝ ላይ ልምድ የሌላቸውና ብዙም የማይታወቁ የምክር ቤት አባልን ሚስተር ኔንን እንዲተኩ ሰየሙ። መዋዕለ ንዋይ አፍሳሾች ከባድ ስጋት ካሰሙ በኋላ ራንድ የተባለው የሀገሪቱ ገንዘብ ዋጋ ቁልቁል ወረደ። ፕሬዚዳንቱ ታዲያ የሰየሟቸውን ሰው አውርደው በፊት የገንዘብ ሚኒስትር የነበሩት ፕራቪን ጎርደንን ለመሾም ተገደዱ። ኮሶቱ የተባለው ከፍተኛ ተደማጭነት ያለው የሰራተኞች ማህበር መሪ የነበሩት የቀድሞ የዙማ ወዳጅ ስዌልን ዚማ ቫቪ ሳይቀሩ ፕሬዚደንት ዙማ ከስልጣን እንዲወርዱ ጥሪ አድርገዋል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል።